ባለፈው አመት ከሩሲያዊት ጠበቃ ጋር የተደረገውን ግንኙነት በተመለከተ የበኩር ልጃቸው ዶናልድ ጁኒየር ለኒውዮርክ ታይምስ ጋዜጣ የሰጡትን አስተያየት በግል አዘጋጅተውና ቃል በቃል እንዲጽፍ አድርገው የሰጡት አባትየው ፕሬዚደንቱ ዶናልድ ትራምፕ ናቸው ተብሏል። ፕሬዚደንቱ የተቀነባበረው መልስም በግንኙነቱ ወቅት ውይይት የተደረገው በሩሲያ ህጻናት የጉዲፈቻ ፕሮግራም ላይ ነው የሚል ነው። ቀደም ሲል ልጃቸው የተለዋወጧቸው የኢሜይል መልእክቶች በተቃራኒው ግን ከሩሲያዊቱ ጠበቃ ጋር የተደረገው የዚያ ግንኙነት ዋና ዓላማ የሂለሪ ክሊንተንን ማለትም ፕሬዚደንት ትራምፕ ጋር ይፎካከሩ የነበሩት የዲሞክራቲክ ፓርቲዋን እጩ የምረጡኝ ዘመቻ ለመጉዳት የሚያስችሉ መረጃዎችን ለማግኘት ቃል የተገባላቸው እንደሆኑ ያሳያሉ ተብሏል። ይህን ከባድና አጋላጭ የምርምር ዘገባ ከትናንት በስቲያ ሰኞ ያወጣው The Washington Post ጋዜጣ ነው። ቀጣዩ ዲሞክራሲ በተግባር የሰሞኑን የዋይት ሃውስ የካቢኔ ሹምሽርና አለ የሚባለውን አስተዳደራዊ ትርምስ በባለሙያ ሊያስተነትን ነው። የፕሮግራሙ አዘጋጅና አቅራቢ ሰሎሞን ክፍሌ ነው።
የምሽቱ እንግዳችን ዶክተር ብሩክ ኃይሉ ይባላሉ። በኦሃዮ ዩኒቨርሲቲ ስኩል ኦፍ ጆርናሊዝምና በዚሁ ዩኒቨርሲቲ በዓለም አቀፍ ግንኙነት ኢንስቲትዩት መምህር ናቸው። ቀደም ሲል በአፍሪካ በአውሮፓና እዚህ በዩናይትድ ስቴትስ የተለያዩ ዩኒቨርሲቲዎችን አስተምረዋል። በዋሽንግተን የኢትዮጵያ ምክትል አምባሳደር ሆነውም አገልግለዋል። አመሰግናለሁ ለትብብሮ ዶክተር ብሩክ።
ጤና ይስጥልኝ አቶ ሰለሞን፣ እንዴት አመሻችሁ? እንዴት ዋላችሁ?
እግዚአብሔር ይመስገን። ጉድ አፈላ የተባለውን ከትላንት በስቲያውን የዋሽንግተን ፖስት ጋዜጣ ዘገባ ላስቀድም። ፕሬዚደንቱ ልጃቸው የሰጡትን መልስ አዘጋጅተውና እንዲጽፍ አድርገው አቀናብረዋል ይላል ፖስት። አንደኛ ምን የሚያውቁት ነገር አለና ነው ስለዚያ ስብሰባ መልስ ለመስጠት የተገደዱት? ፕሬዚደንቱ ልጃቸው ደግሞ ቀደም ሲል በተለዋወጧቸው ኢሜሎች ተቃራኒውን ነው የሚሉት። ይሄ በፕሬዝደንቱ ላይ ምን አይነት ሁኔታ እንዲፈጠር ሊያደርግ ይችላል ይላሉ ዶክተር ብሩክ? ብዙ ፖለቲከኞች አክብደው ነው የሚያዩት።
ከባድ ሁኔታ ነው ይሄ። አሁን ያነሳኸው ዜና ትኩስ ልበልህ ጥቂት ሰዓታት በፊት የወጣ ነው። በጣም ፕሬዝደንቱን የሚጎዳ ነው። ምክንያቱም በጉዳዩ አላቅም አልነበርኩም ሲሉ ሲገዙት የነበረ ነው። አሁን ግን ሊክ ይባላል ጠብ እያለ የተዘከረከ የሚወጣው ዳኛ መረጃ አሁን እንደምናየው በየሰዓቱ እየወጣ ነው። እሳቸውም ልጃቸው በጉዳይ በተመለከተ ምክርም እንደሰጡ ልጃቸውም ለፕሬስ ሪሊዝ ያቀረቡትን ነጥቦች በሙሉ እሳቸው አይቶ ኮሜንት እንዳደረጉበት፣ እንደውም ቀዳሚውን ነጥቦች እሳቸው እንዲዘጋጅ አመራር የሰጡበት እንደሆነ ኋላ ጥቂት ቀን በፊት ተጠይቀው ጥርጣሬው ሲመጣ ሲጠይቁ አይ እኔ አባት ነኝና የልጅ ጉዳይ ከብዳልና አባታዊ ምክር ብቻ ነው የሰጠሁት ብለው ያሉት፣ አሁን ግን ያ ሳይሆን እሳቸው ሙሉ ለሙሉ ተዘፈቁበት ለማለት ጊዜ የሚናገር ነው። በደንብ ጉዳዩ እንደነካቸው በደንብ ያሳያል። ይሄ እንግዲህ ይሄ ስካንዳሉ እየጠነከረ የዴት እየያዘ በጥልቀት እየሄደ ሁሉ ነገር ወደ እሳቸው ጣቶች እየጠቆሙ እንደሚሄዱ ነው የሚያሳየው እና በጣም ይጎዳቸዋል ነው ብሏቸው ስልም።
ታዲያ ፕሬዚደንት ትራምፕ ለልጃቸው መልስ ለመስጠት ምን አስፈልጋቸው ይላሉ? በስብሰባው የተካፈሉት ባለቤቱ ልጃቸው እያሉ
ትክክል ይሄ ነው እንግዲህ መጀመሪያ ጉዳይ ሲወጣ እንደምታስታውሰው ያለፈው 3 ሳምንታት ግፋዊ ወር ሲሆን በሚስጥር ማን እንደሆነ አይታወቅም ሹልክ አርጎ ያወጣው ምንድን ነው ልጃቸው ዳን ትራምፕ ጁኒየር ከራሽያ የታወቀ ጠበቃ፣ ሆኖም ግን ከራሽያ መንግስት ጋር እና ከራሽያ ትላልቅ ኮርፖሬሽን ቢሊዮኔሮች እና ሚሊዮኔሮች ጋርም ግለሰቦች ጋር ጭምር በጥልቀት ትስስርና እነሱን እየወከለች በአሜሪካ ፍርድ ቤቶች ሁሉ የምትንቀሳቀስ ሴት ናት። ከእሷ ጋር ብቻ ነው የተነጋገርኩት። እሱም በጉዲፈቻ ጉዳይ የራሻ አባት እናት የሌላቸው ልጆች አዳፕት እንዴት እንደሚደረጉ በሁማኒታሪያን አስፔክት ብቻ አጀንዳ ላይ ያጠነጠነ ነበር ውይይታችን ነበር መጀመሪያ ያሉት። ኋላ እያፈተልከ ሲወጣ 2-3 ሰው እና አንድ አስተርጓሚ እሳቸው ሴትዮ አስተርጓሚ ኋላ እያደር እየተንጠባጠበ ሲወጣ 3ቱ ወደ 8 ሰው ሆነ። እነዚህም 8 ሰው ወይ ደግሞ የዶናልድ ትራምፕ ቀኝ እጅ አማካሪዎች አማቻቸው ሁሉ ጃሬድ እንደምናስታውሰው እንዳለበት ሁሉም እንደነበሩበት እና ስለ ሂለሪ ክሊንተን በጣም መጥፎ ነገር መረጃ ይዘንላቸዋል በሚል ሴትዮ አስተላልፋ ለመስጠት ስላጠነጠነ አጀንዳ ሆኖ ነው እንግዲህ የወጣው። ልጃቸው ቀኝ እጃቸው ነው። ልጃቸው ከልጅ በላይ የሚቀርባቸው ነገር የለም። ልጃቸውን ለመከላከል ይሞክራሉ። ይሄ ደግሞ መከላከል ልጃቸውን ሲሞክሩ ለልጃቸውን ብቻ ሳይሆን አቶ ሰለሞን ራሳቸውንም ለማዳን ይመስሉ
ወደ ዋይት ሃውስ ካቢኔት ሹምሽር ጉዳይ እንለፍ።
እሺ።
የቤተ መንግስቱ የኮሙኒኬሽን ዳይሬክተር የነበሩት አንቶኒ ስካርሙቺ በተሰሙ በአስር ቀናት ጊዜ ውስጥ ነው ስራቸውን በገዛ ፈቃዳቸው የለቀቁት ወይም የተባረሩት። ፍርሃት ያስዛሉ የተባሉ ወታደራዊ ጀነራል ጆን ኬሊ በእርሳቸው ቦታ ተሾመዋል። እና ሚስተር ትራምፕ በዋይት ሃውስ ትርምስ የለም ነው የሚሉት። ሌላ ምን ሊባል ይችላል? በስድስት ወር ጊዜ ውስጥ ከአምስት ያላነሱ ከፍተኛ ባለስልጣናት ስራ እንዲለቁ በተደረገበት ሁኔታ።
ትክክል። ትርምሱ መቼም አዲሱ አይደለም። ትርምስ የለም ፕሬዚደንቱ ይበሉ እንጂ ይችኑ ቃል ይሄው ደጋግሞ ነገሮች በተበላሹ ቁጥር ትርምስ የለም፣ ያመለጠና ያፈተለከ ነገር የለም እያሉ ፕሬዚደንቱ ደጋግሞ ይናገራሉ። አሁንም አሁን ያነሳው ነጥብ ተናግረዋል። እንግዲህ አምስት ሰዎች ናቸው እንግዲህ አንቱ የተባሉ ከፍተኛ ባለስልጣን የተባረሩት። እዚህ ላይ ሰለሞን መርሳት የሌለብን ዘጠኝ አንቱ የተባሉ ደግሞ እንደው ድምጻቸውን ሳሰሙ በገዛ ፈቃዳቸው የለቀቁ እና በአጠቃላይ 15 ትላልቅ ሰዎች እኛ ይሄ ነገር አላማረንም ፕሬዝደንቱ ሆነ አዲሱ መንግስት አካሄድ በሚል ሪዛይን አድርገዋል። እና አሁን ወደ ጆን ኬሊ ስንመጣ እንግዲህ አዲሱ ቺፍ ኦፍ ስታፍ ሆኖ ነው የተሾሙት። እሳቸው እንግዲህ አንተ የተባሉ 45 አመት ያህል በወታደርነት ከልጅነት እስከ አዋቂነት ሀገራችን ያገለገሉ፣ መጨረሻ ላይም የፕሬዝደንት ኦባማ ከፍተኛ ሚሊተሪ ባለስልጣን ሆኖ የተሾሙ ናቸው። የአሜሪካ የሳውዘርን ኮማንድ ይባላል የደቡብ ኮማንድ እዙ ፍሎሪዳ መቀመጫ ላይ ያለው የ31 ሀገራት የአሜሪካ ሚሊተሪ ኦፕሬሽን መሪ ነበሩ። ዌስተርን ሄሚስፌር ከደቡብ ከሜክሲኮ ጀምሮ እስከ ታች 13 ሀገሮች ካረቢያን፣ 19 ሴንትራል እና ሳውዘርን አሜሪካ ሀገራት ማለት መካከለኛ እና ደቡብ አሜሪካ ሀገሮች ኃላፊ ሆነው አራት አመት በሚገባ አገልግለዋል። እኚህ ፕሬዚደንት ትራምፕ ሲመጡ ያው እንደምታውቀው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሴክሬታሪ ተብሎ ነው የተሾሙት። አቶ ሰለሞን እንግዲህ ከጃንዋሪ እስከ ጁላይ ማለት ነው ሹመታቸው እና ይሄን ስራ ዲኤችኤስ ሴክሬታሪ ሚኒስትር ሆነው ተሾሞ እያለ ነው አሁን እንግዲህ ይሄን ኬኦስ ያልከውን ይሄን ትምታታ ነገር ይሄ በጣም እጅና እግር አፍና አይን የሚሰራውን የማያውቅበት ሁኔታ እንቅስቃሴ የሚታየውን ዋይት ሃውስ አካባቢ ከፕሬዚደንቱ ጀምሮ ያለውን ነገር መስመሪያ ይዙልኛል በሚል ሰኞ ጀምሮ ግልጋሎት እየሰጡ ናቸው። ግን እዚህ ላይ መርሳት የሌለብን እኚህ ቆፍጣና ወታደር ጆን ኬሊ ታዋቂ ሰው ናቸው። ወታደራዊ ዲሲፕሊኑ ያው በህይወታቸው የተላበሱ ናቸው። የሚሉት ምንድን ነው እንግዲህ ይህን ሹመት ሚሾሚን ከሆነ ዋይት ሀውስ ውስጥ የሚሰሩና የማያሰሩትን ሰዎች በሙሉ የማባረርና የመሸኘት ሁኔታ ውስጥ እንደምንቀሳቀስ እንተማመን በሚል ነው የጠየቋቸው ሪፖርቶች እንደሚያሳዩ። እንግዲህ ዶናልድ ትራምፕ እሺ በማለት አሁን ያልከው ሰውዬ የመጀመሪያው ካዥዋልቲ ልበልህ በራሱም የወደቀው አንቶኒ ስካራሙቺ ነው። ዳይሬክተር ኦፍ ኮሚኒኬሽን ስፒሰርን የተካው በጣም አጸያፊ ቃላት የሚጠቀም በ11 ቀናት ውስጥ እንዲሁም ዊኬንዱን ካወጣ ነው በ9ና በ10 ቀናት ውስጥ ከስልጣን የተባረረ የአሜሪካ ባለስልጣን ቢኖር እሱ ነው። እሱን አሰናብተዋል። አሁን እንግዲህ ቀጥሎ እነማን ናቸው ነው የሚለው። ምክንያቱም ሚስተር ዶናልድ ትራምፕ ውስጣቸው ታጥረው ያሉት በሚያውቋቸው በወዳጅ ቤተሰብም በምንም ስለሆነ እኚህ ጆን ኬሊ ዋይት ሀውስ ሄደው ስራ ሲጀምሩ ከማ ጋር እንደሚጣረዙ መርሳት የለብንም። ከልጃቸው ጋር ለምሳሌ ኢቫንካ አለች ልዩ አማካሪ ተብላ፣ አማታቸው ጀራልድ ክሪሽነር አለ፣ እንደገና ደግሞ ከነ ስቲቨን ባነን ቺፍ ስትራቴጂስት ጋር ከእነሱ ጋር እንግዲህ በምን አይነት ሁኔታ ነው የሚሰሩት? ምክንያቱም ብዙ ነገሮች ታይተዋል። የመጎሻሸኑ መገፋፋት ሁኔታ በዶናልድ ትራምፕ ቤተሰብ የፍትህ ሚኒስትሩን ጄፍ ሴሽንስን ያላንተ ያለ እርሶ ሰው የለም ብለው ሲክቡ ነበር። ኋላ ግን እንዳልነበሩ አድርገው ተጽዕኖ እየተደረገባቸው ስራም ይለቁ እስካሁን ድረስ ተጽዕኖ አሁን የበረደው እንጂ ቀጥሏል። እና ዶናልድ ትራምፕ ዛሬ ትልቅ ሰው ነህ፣ ነገ ደግሞ ሲገፋ ቃላቱን ለአድማጮች መግለጽ አልፈልግም፣ እንዲህ ነው፣ ደካማ ነው፣ ስራ አይችልም፣ አብሮ አይሰራም፣ እንደ ኃይልም ብሎ ስም እየተሰጠበት ነው ሰው የሚሰናበተው። እና ፍጥጫው ጀምሯል እንጂ ገና አልቆመም ማለት ነው። ኬሊ የሚቆፍጣና ወታደር ዋይት ሀውስ ቺፍ ኦፍ ስታፍ ሲሆኑ፣ አቶ ሰለሞን ወደ 1500 1400 ሰው አለቃ ነው የሚሆኑት። ዋይት ሀውስ ስታፉ ራሱ 150 ሰው ነው። ከዛ ውጪ አይዘንሃወር ኤግዚክቲቭ ቢልዲንግ የሚባለው እና አዲሱ ኒው ኤግዚክቲቭ ቢልዲንግ የሚባለው ውስጥ ወደ 22 ልዩ ኤጀንሲዎች አሉ። የእነሱ ሁሉ ኤንኤስሲ ናሽናል ሴክሪቲ ካውንስል ኤጀንሲንም ጨምሮ ነው፣ ሁሉንም ጨምሮ የእነዚህ ሁሉ አላፊ ነው የሚሉት። እንግዲህ በእነዚህ ድርጅቶች ውስጥ የዶናልድ ትራምፕ ደጋፊዎችን ተሰብስገዋል። ባወቅሽም ደግሞ ችሎታቸው ማይመጥንም የሚባሉ ሰዎች ተመደቡዋል። እኚህ ጀነራል ቆስታና ጀነራል አሁን እንግዲህ እሳቸው የሚሉት እኔ የመራው አካል የራሴን ሰዎች ማምጣት አለብኝ የሚል ማረጋቸው አይቀርምና እዛ ላይ ዶናልድ ትራምፕ በበጎ ያዋቸዋል ወይ ነው ምንድን ነው እና ዶክኩት እንጠብቀዋለን አይባልም። ያግድ ጉዳይ ነው። አገሪቱ ያለችበት ሁኔታ በየሰዓቱ በየቀኑ የሚለዋወጥ ሁኔታ ይገባና የሚወጣ ባለስልጣን በፈጠነ ሁኔታ የሚሄድበት ሁኔታ ዶናልድ ትራምፕ እና ራሽያን ጉዳይ በየሰዓቱ በየቀኑ የሚለዋወጥ የሚሄድበት ሁኔታ ላይ ያለ ነው። በጣም ትንታክ ሁኔታ ላይ ያለ።
በጣም አመሰግናለሁ ዶክተር ብሩክ ኃይሉ።
እኔም አመሰግናለሁ ዶክተር ሰለሞን ደስተኛ ነኝ።